ኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬም እግዚአብሔር ይሄንን መልካም ቀን ስላዘጋጀልን የእርሱ ስም የተመሰገነ ይሁን። ይሄን ሰሞን በመናነበው በማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ አንድ የተናገረው አስደናቂ ነገር አለ። ያ ምንድነው? የእግዚአብሔርን ቃልና እንደዚሁም ደግሞ ኃይሉን አታውቁምና ትስታላችሁ ብሎ ኢየሱስ ክርስቶስ ተናግሯል። የእግዚአብሔር ቃል ከስህተት የሚጠብቅ ነው። የእግዚአብሔር ቃል ወደ ኃይል የሚመራ ነው። ይሄንን የእግዚአብሔርን ቃል እንድታውቁ ያስፈልጋል። ካላወቃችሁ ግን ሌላ ችግር ውስጥ ገባላችሁ ይላል። ለደቀ መዛሙርቱ ብቻ ሳይሆን ለእኛም ኢየሱስ ክርስቶስ ይሄን ነገር ተናግሯል። ስንቶቻችን ይሄንን መጽሐፍ ቅዱስ ይዘን መተናል? እየጨመረ ነው ቁጥሩ። እስቲ ከፍና አድርገው። እንግዶች ካልሆኑ በስተቀር አብዛኛዎቻችን ይዘናል። እግዚአብሔር የተመሰገነ ይሁን። በአንድ ላይ ተነስተን ከሐዋርያት ሥራ ላይ እናነብና እንጸልያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42ን እናነብና እንጸልያለን። ቃሉንም የተቀበሉ ተጠመቁ። በዚያ ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። እንጸልያለን። ያምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። ዘላለም ይኖራል እያበራ ከሚያምኑት ጋር። ያምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም። ዘላለም ይኖራል እያበራ ከሚያምኑት ጋር። የእግዚአብሔር ቃል አያረጅም፣ የኢየሱስ ቃል አያረጅም። ዘላለም ይኖራል እያበራ ከሚያምኑት ጋር። ዘላለም ይኖራል እያበራ ከሚያምኑት ጋር። ዘላለም ይኖራል እያበራ ከሚያምኑት ጋር። አምላካችን ሆይ በጣም እጅግ አድርገን እናመሰግናለን ስለ ትልቁ ፍቅርህ፣ ስለ ምሕረትህና ቸርነትህ በጣም እጅግ አድርገን እናመሰግናለን። አቤቱ በምሕረትህ ብዛት ወደ ቤትህ ገባለው ተብሎ ተጽፏልና፣ አቤቱ አምላካችን ሆይ ስላዘጋጀህልን ትልቅ ቤት፣ አምላካችን ሆይ በቃላት ልንገልጸው ከምንችለው በላይ ስለሆነው ዘላለማዊ ቤታችን በጣም እጅግ አድርገን እናመሰግናለን። አቤቱ በዚህ ዘመን ደግሞ አምላካችን ሆይ እያንዳንዳችን በያለንበት ሁኔታ ውስጥ ከእኛ ጋር አብረ ስላለ ስለ ብዙ ምሕረትህ እርዳታህና ቸርነትህ አደራረግህ ሁሉ በጣም እጅግ አድርገን እናመሰግንሃለን። አቤቱ ስለ ሰማነው ዝማሬ አብረንም ደግሞ አምላካችን ሆይ በፊትህ እንድናዜምልህ እያንዳንዳችንን ስለ ረዳህን፣ በዘመርነው መዝሙር ስለ ባረከን ስላነቃቃህን ምስጋና ሁሉ ለአንተ ይሁን። አቤቱ አምላካችን ሆይ አሁን ደግሞ ሕያው ከሆነው የዘላለም ቃል ከሆነው አምላካችን ሆይ ካንተ ቃል ለመካፈል ከቃል ማዕድ ዙሪያ ተሰብስበናልና፣ አቤቱ ቅዱሱ ያንተ መንፈስ ያስተምረን ዘንድ ቃልህን ይገልጥልን ዘንድ አምላካችን ሆይ ያንተ ቃል የእውነት ቃል ነው። ይህንን ያንተን ቃል እግዚአብሔር ሆይ በተጻፈበት አይነት ሁኔታ በትክክለኛ መንገድ ሊያስረዳን የሚችለው ቅዱሱ ያንተ መንፈስ ነውና፣ አቤቱ በእያንዳንዳችን ውስጥ ይህ መንፈስ አለ። ቅዱሱ ቅባት በእናንተ ውስጥ ያለው እርሱ ያስተምራችኋል ተብሎ ተጽፏልና፣ አቤቱ ስታስተምረን መማር እንድንችል ሁላችንን እርዳን። ጊዜውን አንተ ምራው። ይሄንን ሁሉ ጸለይን በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም አሜን። ሕያውና ግዑዝ ከሆኑት ፍጥረታት መካከል ሁሉ ጊዜ የምንማራቸው መልካም የሆኑ የተለያዩ ነገሮች አሉ። ከነዚህ ከሁለቱ ፍጥረታት የምንመለከተው መልካም ብለን ልንጠራ ከምንችላቸው ነገሮች መካከል አንደኛው ህብረት ነው። የሚገርማችሁ ነገር ግዑዝ የሆኑ ነገሮች እንኳን በመተባበር አንድን አካል እንደሚያገለግሉ ይሄ በሁላችን ዘንድ የታወቀ ጉዳይ ነው። ሩቅ ሳንሄድ እያንዳንዳችን የራሳችንን አካል በምንመለከትበት ሰዓት በአካላችን ውስጥ የተለያዩ ብልቶች አሉ። እነዚህ የተለያዩ ብልቶች እርስ በርሳቸው በመተባበር እርስ በርሳቸው በማበርና በመያያዝ ይህንን አካል አንዱን አካል ምን ያደርጋሉ? ያገለግላሉ። እነዚህ ብልቶች በስም የተለያዩ ናቸው። ሳይዛቸው የተለያየ ነው። እንደዚሁም ደግሞ የራሳቸው የሆነ የተለያዩ ባህሪዎችም ደግሞ አላቸው። ሆኖም ግን በልዩነት አንድን አካል ምን ያደርጋሉ? ያገለግላሉ። በዚህ በክፍል 2 በመልእክተ የሐዋርያት ሥራ ውስጥ ዛሬ አብረን የምንመለከተው የህብረት ውጤት ምን እንደሆነ በዚህ ጉዳይ ላይ አብረን እናተኩራለን። ህብረት የሚለውን ቃል በመናነሳበት ሰዓት ህብረት በሁለቱም ኪዳኖች ውስጥ እንደ ዋነኛ ህግ ነው። የብሉይ ኪዳን መጽሐፍን ስናነብ አዲስ ኪዳንን ስናነብ እዛ ውስጥ ህብረት ዋነኛ ጉዳይ እንደሆነ፣ ህብረት አስፈላጊ ነገር እንደሆነ፣ ያለ ህብረት ደግሞ ጉዳት እንዳለ፣ የሚፈለገው ነገር ደግሞ ሊመጣም እንደማይችል ይህ የእግዚአብሔር ቃል ይነግረናል። ህብረትን ወደ አዲስ ኪዳን ሄደን በምንመለከትበት ሰዓት የእያንዳንዳችን መንፈሳዊ ህይወት ወይም ዳግም መወለዳችን የጀመረው በህብረት ላይ ተመስርቶ እንደሆነ የእግዚአብሔር ቃል ይነግረናል። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ሐዋርያው ጳውሎስ ከጌታ ዘንድ ተቀብሎ ባስተላለፈውና በጻፈው ቃል ላይ ምንድነው የሚለው? ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችው እግዚአብሔር የተመሰገነ ነው ብሎ ይናገራል። የሚገርማችሁ እኛ ራሳችን የመጀመሪያ ጥሪያችን ወደ ህብረት ነው። የተለያዩ ጥሪዎች አሉ። ለምሳሌ ያህል የማስተማር ጥሪ ያለው፣ የሙሉ ጊዜ ጥሪ ያለው፣ የሐዋርያትነት ጥሪ ያለው፣ የመዘመር፣ ሌላም ብዙዎች አሉ። በዚህ እንለያያለን። ግን ወደ ጌታ ስንመጣ ግን የሁላችን ጥሪ አንድ አይነት ነው። የተጠራ ነው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት ተጠርተናል ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ኢየሱስ ክርስቶስ በምድር በነበረበት ጊዜ በጣም አብዛኛውን ጊዜ እያተኮረ የሚናገረውን ነገር ስንመለከት ከእግዚአብሔር መንግስት ቀጥሎ ህብረትን በተመለከተ ነበር ኢየሱስ ይናገር የነበረው። በተለይ በዮሐንስ ወንጌል ምዕራፍ 15 ላይ ሄደን በምንመለከትበት ሰዓት ይሄንን ምዕራፍ ከዚህ ቀደም እንዳካፈልኳችሁ አስታውሳለሁኝ። እዛ ቦታ ላይ ኢየሱስ ክርስቶስ የህብረትን ታላቅነት የህብረትን አስፈላጊነት በሚናገርበት ሰዓት ቁጥር 5 ላይ ምዕራፍ 15 ምን ይላል? ያለኔ ምንም ልታደርጉ አትችሉም ይላል። ይሄ ክፍል ከዛ ክፍል ጋር አብረን ስንመለከተው ምን ማለቱ ነው? ከኔ ጋር ህብረት
ካላደረጋችሁ በስተቀር ከኔ ጋራ በህብረት የማትኖሩ ከሆነ በገዛ ራሳችሁ ምንም ነገር ማድረግ አትችሉም ነው የሚለው። ምንም ነገር ማድረግ አትችሉም። ቀጣይ የሆነው ነገር ለማድረግ አስቀድሞ ትክክለኛ የሆነ መጀመር ከሚገባው ነገር መጀመር ያስፈልጋል ነው የሚላቸው። ከዛ ይቀጥልና በጣም ህብረትን በተመለከተ የተለያዩ ምሳሌያዊ ነገሮችን እየወሰደ ይናገር ነበር። ወገኖቼ ህብረት በመጽሐፍ ቅዱሳችን 3 ዋና ዋና ነገሮችን ይዳስሳል። የመጀመሪያው ከእግዚአብሔር ጋራ የምናደርገው ህብረት ነው። እርሱ ትልቁ መንፈሳዊ ህብረት ብለን ልንጠራው እንችላለን። በመንፈስ ከእግዚአብሔር ጋራ የሆነ ምንድነው ህብረት ነው። እና ይሄ ህብረት የሚለው ኮኖኒያ ምን ማለት ነው? የመጀመሪያ ትርጉሙ ከእግዚአብሔር ጋራ ማለት ነው። ከእግዚአብሔር ጋራ ማለት ነው። አንድ ሰው ትላንትና ተገናኘንና ለመጀመሪያም ነው ያየሁት። ኦ ቤተክርስቲያን ከመጣው በጣም ቆይቻለሁ እና እስቲ እንደምንም ብዬ ለመምጣት እሞክራለሁ አለ። እና እዚህ ምናልባት አንድ ሁለት ጊዜ መጥቷል መሰለኝ። እንግዲህ የኋላውን ታሪክ እናንተ ታውቃላችሁ። እንግዲህ ምናልባት በ20 አመት ውስጥ ሊሆን ይችላል። ብቻ አንድ ሁለት ጊዜ መጥቻለሁ፣ አሁን ግን በጣም ቆይቻለሁና መምጣት ፈልጋለሁ አለ። እኔ በውስጤ ደግሞ ተገኝቶ ነው ወይ አልኩ። ተገኝቶ ነው ወይ? የእግዚአብሔርን ቃል ስንመለከት ህብረት ማለት ከእግዚአብሔር ጋራ የምንጀምረው ነገር ነው። ከእግዚአብሔር ጋራ የምንጀምረው ነው። ዛሬ እንደዚህ ብለው አንዳንድ የሚናገሩ ሰዎች ከእግዚአብሔር ጋራ ሪሊ የሆነ ህብረት አድርገዋል የሚለው ነገር ጥያቄ ውስጥ እንድንገባ ያደርገናል። ከእግዚአብሔር ጋራ የምንጀምረው ህብረት ትልቁ መንፈሳዊ ህብረት ነው። ሁል ጊዜ ከኛ ጋራ የሚሆን ነው። ሁል ጊዜ ቅድሚያ የምንሰጠው ነው። በዛ በኩልም ደግሞ እየተላለፈ ወደኛ የሚመጣ ብዙ አይነት ነገር አለ። ሁለተኛው ከእግዚአብሔር ቀጥሎ ሁለተኛው ከሰዎች ጋራ የምናደርገው ህብረት ነው። ከሰዎች ጋራ እነዚህ ሰዎች መቼም ብዙ አይነት ሰዎች ናቸው። እና ስንከፍላቸው የሚያምኑና የማያምኑ ሰዎች በዓለም ላይ አሉ። ግን እዚህ ቦታ ላይ ህብረት የምናደርገው ከሁለቱም ጋራ ሆኖ ቅድሚያ ግን ከሚያምኑ ሰዎች ጋራ የምናደርገው አንድነት ነው። ታውቃላችሁ ዛሬ የማያምኑ ሰዎችን በጣም መቅረብ ያስፈልገናል። የት ቦታ እንደሚነኩ የት ቦታ እንደሚለወጡ አናውቅም። ግን ከእግዚአብሔር ጋራ ህብረት በማድረጋችን ከመንፈሳዊ ሰዎች ጋራ ህብረት በማድረጋችን ያለውን መልካም ነገር እንዲያገኙ ከነሱ ጋርም ደግሞ ህብረት ማድረግ ያስፈልገናል። መጽሐፍ ቅዱስ በማይመች አካሄድ ነው ከነሱ ጋራ ህብረት አታድርጉ ብሎ የሚናገረው። በማይመች አብረን እንማ ቢሉ እንስረቅ ቢሉ እንዲህ አይነት ነገር እናድርግ ቢሉ እዛ ላይ በጭራሽ ከነሱ ጋር አንስማማም። በተረፈ ግን ከነሱ ጋር ህብረት ማድረግ ያስፈልጋል። ያገኘነውን በእኛ ውስጥ ያለውን መልካም የሆነውን ነገር ወደ እነሱ የምናስተላልፍበት አንደኛው አጋጣሚ የሆነ ነገር ነው። ሶስተኛው ህብረት የሚባለው ነገር ሲተረጎም ተግባራዊ ነገር ማድረግ ማለት ነው። ተግባራዊ ነገር ማድረግ እወደዋለሁ፣ ግን እንደዚህ ማድረግ ፈልጋለሁ፣ ግን የምንል ከሆነ ከግን በኋላ ያለው ነገር እሱ በጣም ጥሩ ነገር አይደለም። በአካል ውስጥ መገኘት ነው። ዛሬ በአካላችን ላይ በዚህ ፊዚካል በሆነው በእያንዳንዳችን አካል ላይ በአይን ልናያቸው የማንችላቸው በጣም ረቂቅ የሆኑ ነገሮች አሉ። በብዙ ሚሊየንና ቢሊየን የሚቆጠሩ ልናያቸው የማንችላቸው ነገሮች አሉ። በተለይ በዚህ በግንባራችን አካባቢ ብለው የህክምና ሳይንስ አዋቂዎች ይህንን ነገር ይናገራሉ። በጣም ብዙ የሆኑ ጥቃቅን ግን እርዳታቸው ግን በጣም ከፍተኛ ነው። በጣም ከፍተኛው ነው። አንዱ ነገር ቢበላሽ ምናልባት በጣም የምንመካበትን አይናችንን ልናጣ እንችል ይሆናል። እዚህ ክፍል ላይ ተግባራዊ ስራ ማድረግን የሚያስከትል ነው እውነተኛ ህብረት። የሐዋርያት ስራ በብዛት ይሄንን ነገር ይናገራል። ህብረትን በጣም እያጠነከረ ይናገራል። በህብረት ብሉ፣ በህብረት ጸልዩ፣ በህብረት የእግዚአብሔርን ቃል አንብቡ፣ በህብረት እንደዚህ ሁሉ ይያለ የእግዚአብሔር ቃል መጽሐፍ ቅዱስ በጣም ጮክ ብሎ ይናገራል። በአንዳንድ አገሮች እሁድ እሁድ ወደ ቤተ ክርስቲያን ለምን እሄዳለሁ የሚል ጥያቄ የሚያነሱ አሉ። መሄድ አያስፈልገኝም ለምንድነው የሚሄደው? ምናልባት ቅዳሜ ከሆነ የሚያመልኩት ወይ አርብ ከሆነ ወይ እሁድ ከሆነ ለምን መሄድ ያስፈልጋል? እቤቴ ዘናብዬ ሶፋ ላይ ተደላድዬ ወይም አልጋዬ ላይ ሆኜ በየሚመጣው ነገር እያየሁኝ እድሜ ለቴክኖሎጂ አግዞኛል፣ ረድቶኛል፣ ደግሞ ገንዘቤን ደግሞ ለመስጠት እና በባንክ በኩል እልከዋለሁ። በጣም ቀላል የሆነ ነገር ነው። ለፓስተርም ቢሆን የፍቅር ጉርሻ ከሆነ የፍቅር ስጦታ ከሆነ እሱንም በዛው በኩል እልካለሁኝ። አንዳንድ ማህበራዊ የሆነ መዋጮም ከሆነ ያንንም ደግሞ በዛ በኩል እልካለሁኝ ብለው ከህብረት የራቁ በጣም ብዙ ሰዎች አሉ። ወገኖቼ የእግዚአብሔርን ቃል በምንመለከትበት ሰዓት ተግባራዊ የሆነ ህብረት አብሮ መሆን ነው። ሰው ማለት መቼም በጣም ብዙ ነገር ነው። የሁላችን አመለካከት አንድ አይነት አይደለም። እድሜያችን፣ ቁመታችን፣ ኪሎአችን በጣም ብዙ የተለያዩ ነገሮች አሉ። ኢቭን የመጣንበት ባክግራውንድ በጣም የተለያየ ነው። ግን ወደ ጌታ በምንመጣበት ሰዓት ስለ ህብረት በምንመለከትበት ጊዜ በአካል መገኘት ማለት ነው። የወንድማችንን ብርታት፣ የእህታችንን ብርታት፣ ጉዳት፣ ሌላውንም ነገር ሁሉ ምን ለማድረግ አብረን ለመካፈል የመነካካት የመያያዝ ነገር እንደሆነ ነው የእግዚአብሔር ቃል መጽሐፍ ቅዱስ የሚነግረን። ሐዋርያው ዮሐንስ ከሁሉ ረጅም እድሜ የኖረ የሁሉ ግን ታናሽ የሆነ በሰማዓት አይነት ሞት ህይወቱ ያላለፈ በጣም ሸምግሎ በነበረበት ጊዜ በመጨረሻ ህይወቱ ላይ ከሚናገራቸው ብዙ ነገሮች መካከል ሁለት ነገሮች ይደጋገሙ ነበር። አንደኛው ፍቅር ነው፣ ሁለተኛው ደግሞ ህብረት ነው። በተለይ በዮሐንስ መልእክት ላይ በሚናገርበት ሰዓት ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይልና እርስ በርሳችንም ደግሞ ህብረት እንድናደርግ ይላል። የመጀመሪያውን እንደገናም ደግሞ ቀጥሎ ያለውን ነገር ይናገራል። ወገኖቼ ህብረት ብርሃን ነው። እዚህ ልንተያይ የቻልንበት አንደኛው ነገር ብርሃን ስላለ ነው። ጨለማ ቢሆን መታየት አንችልም። ምናልባት በድምጽ ልንሰማማ እንችል ይሆናል። ብርሃን ባይኖር በዚህ ዓለም ላይ ኑሮ ምን አይነት ከባድ ይሆን ነበር? ብርሃን ነው፣ የሚያመላክት ነው። ህብረት መሰረት ነው። ከእግዚአብሔር ጋራ ህብረትን ስናደርግ መሰረት መስርተናል ማለት ነው። አስተማማኝ የሆነ ነው። በዛ ላይ ተነስተን ደግሞ የምንጨምራቸው የተለያዩ ህብረቶች አሉ። ከወገኖች ጋራ፣ በእግዚአብሔር ሐምሳል ከተፈጠሩ ሰዎች ጋራ። ይህ ብቻ አይደለም፣ ፕራክቲካል የሆነ ነገር ነው ማድረግ የሚገባን። ይሄንን እንድናደርግ የእግዚአብሔር ቃል በተለይም ደግሞ በዚህ በሐዋርያት ሥራ ላይ እየደጋገመ ይናገራል። ይሄ እውነት ተግባራዊ ካልሆነ በስተቀር እውነተኛ የሆነ መንፈሳዊ ህይወት ልንኖር አንችልም። መንፈሳዊ ህይወት የምኞት ህይወት ብቻ አይደለም፣ ተግባራዊ የሆነ ህይወት ነው። ተግባራዊ የሆነ ህይወት ነው። ስለዚህ ይሄ የሐዋርያ ሥራ የሚሰጠን መልእክት ምንድነው? ህብረትን በምናደርግበት ጊዜ የእግዚአብሔር የሆነው ነገር ከእኛ ጋራ ይሆናል ብሎ ነው የሚነግረን። የእግዚአብሔርን ባርኮት ማየትና መመልከት እንችላለን እያለ ይነግረናል። ዛሬ ከዚህ ቀደም የወንጌል አገር ተብለው የሚጠሩ በተለይም ደግሞ በአውሮፓና በአሜሪካ በጣም ብዙ አይነት ነገሮች እየተከናወኑ ይገኛሉ። በአውሮፓ የወንጌልን ሥራ የወንጌልን አገልግሎት ስናጠና በተለይ የዚህ የአናባፕቲስት ሪቫይቫል የተነሳበት ሀገር ሆላንድ ነው። ትልልቅ የእግዚአብሔር ሰዎች እነ ሜኖ ሳይመንን በምንመለከትበት ሰዓት፣ ሌሎችም ትልልቅ የእግዚአብሔር ሰዎች በጣም በጣም ትልልቅ ሪቫይቫል መሰረት ያለው ነገር እስከዛሬ የምንጠቀምበት የተሰራው በዛ አካባቢ ነው። ሚገርማቸው ግን ዛሬ ስንመለከት አንዳንድ ሰዎች ያንን አገር ሲጠሉት በአውሮፓ የሚገኝ ሰዶም፣ አልፎ አልፎ ደግሞ ሲኦል የሚገኘው በሆላንድ በአምስተርዳም ነው ብለው ይናገራሉ። ዘሬድ ላይት በሚባለው መንገድ ላይማ የት ቦታ እንዳለን እስከምንስት ድረስ በጣም ዘግናኝ የሆኑ ግራ የሚያጋቡ የሚያሰናክሉ የተለያዩ ነገሮች ይደረጋሉ። የወንጌል አገር የነበሩ ወደ እንደዚህ አይነት ሁኔታ ለምን መጡ በምንልበት ሰዓት አንደኛውና ትልቁ ነገር ከእግዚአብሔር ጋራ ከእግዚአብሔር ሰዎች ጋራ እንደገና ደግሞ ተግባራዊ የሆነ እንደ እግዚአብሔር ቃል ማድረግ ስላልቻሉ ነው። በአሜሪካ ካሊፎርኒያ የምትታወቅበት በጣም ብዙ አሳዛኝ የሆኑ ነገሮች አሉ። ከነዚህ አሳዛኝ ከሆኑት ነገሮች መካከል አንደኛው ምንድነው? የተመሳሳይ ጾታ ጋብቻ የተፈቀደበት የመጀመሪያው ቦታ ነው። ይሄ ብቻ መሰላችሁ? በዚህ ሰሞን የተደረገው ነገር ምንድነው? ከእንስሳ ጋራ የመጋባት ፈቃድ ተሰጥቷል። ዘጸአትን እያነበብን ነው ያለነው። በዘጸአት እግዚአብሔር ከሚጠላቸው ከማይፈልጋቸው ነገሮች መካከል አንደኛው ምንድነው? ከእንስሳ ጋራ ክቡር የሆነ የሰው ልጅ ግንኙነት ማድረግ እንደሌለበት ነው የሚናገረው። ግብረ ሥጋ መፈጸም የለበትም ከእንስሳ ጋር። ይገርማቸዋል። የዚህ ሰውዬ ፎቶግራፍ ሁሉ ወጥቷል እና የሙሽራ ልብስ ነው ያደረገው፣ በተርፍ ላይ አድርጓል። የዘነጠ ቆንጆ የሆነ ሙሉ ሰው ነው። ከውሻ ጋር ነው የጋብቻ ስነ ስርዓቱን የሚያደርገው። ጋብቻ እንኳን አይባልም፣ ይቅርታ፣ ጋብቻ አይባልም፣ ከውሻው ጋር እና ውሻው በውሻ እድሜ ሲቆጠር እድሜው 36 ነው። በሰውና በውሻ የእድሜ አቆጣጥር ልዩነት እንዳለ በሁላችን ዘንድ የታወቀ ነገር ነው። ይሄ ብቻ አይደለም፣ ሚዜዎችም ደግሞ አሉት። እዴ በጣም የሚገርም ነው። ያ ውሻው ላይ የዚህ ቬሎ የሚሰራበት ጨርቅ እና እንደ ክንፍ ሆኖ ውሻው ላይም ደግሞ ተቀምጧል። ምን አይነት ሁኔታ ውስጥ እያለን እንደሆነ ይሄን ነገር እንድናውቅ ነው። ወገኖቼ የእግዚአብሔር ቃል ስለ ህብረት ሲናገር ህብረት ውጤት አለው። የህብረት ውጤቶቹ ምንድናቸው? የህብረት የመጀመሪያው ውጤት ምዕራፍ 2 ላይ እንሄድና ቁጥር 1 ላይ ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታየዋቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እዚህ ቦታ ላይ የህብረት ከብዙ ውጤቶች መካከል አንደኛው መንፈስ ሞላባቸው የሚለውን ቃል እናያለን። መንፈስ ቅዱስ በውስጣቸው ሞላ። በዚህ ምዕራፍ ላይ ስንመለከት ምዕራፉን በጠቅላላ በመናነብበት ጊዜ በአንድ ልብ አብረው ነበሩ፣ ህብረት ያደርጉ ነበር እያለ ይሄን ነገር ይናገራል። መንፈስ ቅዱስ በመካከላቸው መጣ። መንፈስ ቅዱስ ሞላባቸው ካለ በኋላ መንፈስም ይናገሩ ዘንድ እንደሰጣቸው ይላል። መንፈስ ይናገሩ ዘንድ እንደሰጣቸው ይሄንን ነገር አደረገ ብሎ ነው የሚናገረው። ስለ መንፈስ ቅዱስ ሙላት ስንመለከት በምሳሌ የተነገሩ ነገሮች አሉ። አንደኛው የመንፈስ ቅዱስ ሙላት ከቤተ መቅደስ ጋር ተያይዞ ተገልጧል። የቆሮንቶስን መጽሐፍ በመናነብበት ጊዜ እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ ይናገራል። የእግዚአብሔር ቤተ መቅደስ ስለሆናችሁ ብሎ ከመንፈስ ቅዱስ ጋር አያይዞ የሚናገረው ነገር አለ። በርግጥ ሁለተኛው የሚናገረው ቤተ መቅደስ የሚለው ስለ ህብረት ነው እና አካሉን ስለሚያፈርሱ ከአካሉ ተገንጥለው ስለሚሄዱ ያንን ነገርም እያነሳ እዛ ክፍል ላይ ይናገራል። ሌላው የተመሰለው በጥምቀት ነው እና ጥምቀት የሚለውን ቃሉን ፍቺውን በመንወስድበት ሰዓት በውሃ ውስጥ መግባት፣ በውሃ ውስጥ መሸፈን ማለት ነው። ባፕቲዞ በውሃ ውስጥ መሸፈን ማለት ነው እና ወይ መረጨት ራንቲዞ ሌላ ወይ ማፍሰስ እሱን አይደለም የሚናገረው እና እንደ ተጠመቃችሁ ብሎ ይናገራል በቆሮንቶስ መጽሐፍ ላይ። እንደገና ከማህተም ጋራም ደግሞ መንፈስ ቅዱስ እንደ ተመሰለ የእግዚአብሔር ቃል ይነግረናል። ይሄ መንፈስ ቅዱስ ሞላባቸው ይላል። ለምንድን ነው መንፈስ ቅዱስ የሞላባቸው? በኤፌሶን መጽሐፍ ላይ ስንመለከት የእግዚአብሔር መንፈስ ይሙላባቸው የሚል ትእዛዛዊ በሆነ መንገድ የተቀመጠ ቃል አለ። መንፈስ ይሙላባቸው የሚል ትእዛዝ ነው። ለእናንተ የተፈቀደና የታዘዘ ነገር ነው። የመንፈስ ቅዱስ ሙላት አንድ ጊዜ ተሞልተን የምንጨርሰው ነገር አይደለም። ይሄ ከሆነ በጣም የሚያሳዝን ነው። ለዛሬ ብቻ ቀጣይ የሆነ ነገር አለው። መንፈስ ቅዱስ ይሙላባችሁ ብሎ ሲናገር በተደጋጋሚ በተለያየ ጊዜ ወደፊት ባለ ህይወታችን በሚያጋጥሙን በተለያየ ነገር ውስጥ ሁሉ አብሮ ከኛ ጋራ እየሆነ የሚያገለግለን ነው መንፈስ ቅዱስ አገልጋያችን ነው። መንፈስ ቅዱስ አጽናኛችን ነው። መንፈስ ቅዱስ መሪያችን ነው። መንፈስ ቅዱስ የሚገልጥልን ነው። ብዙ ነገሮችን እንድናውቅና እንድንረዳ አብሮሆትን መንፈሳዊ ግልጠትን ምንም ያደርገን ነው የሚሰጠን እንደሆነ የእግዚአብሔር ቃል ይነግረናል። በሁሉም ነው የሚለው ወገኖቼ፣ ለተወሰኑ ሰዎች እዚህ ፑልፒት ላይ ለሚቆሙ ሰዎች ማረግና ስም ላላቸው ሰዎች ብቻ አይደለም። እዚህ ክፍል ላይ በምንመለከትበት ሰዓት በሁሉም ላይ ይላል፣ በህብረት ባሉት ሁሉ ላይ ለሁሉ የተሰጠ ነው። ለሽማግሌው የተሰጠ ነው፣ ለወጣቱ የተሰጠ ነው፣ ለአሮጊቶች የተሰጠ ነው፣ ለተማሩ የተሰጠ ነው፣ ለሀብታሞች የተሰጠ ነው፣ ለድሆችም ደግሞ የተሰጠ ነው። ብዙ ልዩነት አላቸው። እዚህ ምዕራፍ 2 ላይ የተሰበሰቡት ብዙ ምን አላቸው? ልዩነት አላቸው። ይሄ መንፈስ ቅዱስ ሲሞላን በጣም ትልቅ የምናገኘው ነገር ደስታ ነው። በተለይ በዚያን ጊዜ እነዚህ ሰዎች በብዙ አይነት ስደት ውስጥ ነበሩ። የሃይማኖት ስደት ነበረባቸው። እንደገናም ደግሞ ሌላም አይነት በአካላቸው ላይ የሚደረጉ የተለያዩ ችግሮችም አሉ። ነገር ግን በዛ ሁኔታ ውስጥ ሁሉ ደስተኞች እንዲሆኑ ያደረጋቸው፣ እንዲዘምሩ ያደረጋቸው፣ ለጌታ የሚሰጥ ህይወት እንዲኖራቸው ያደረጋቸው ይህ መንፈስ ቅዱስ ነው። ጴጥሮስ ይሄንን መንፈስ ቅዱስ ካገኘ በኋላ በጣም ብርቱ ሰው ሆኖ ነበር። ይህ ብቻ አይደለም። በዚህ በምዕራፍ 2 ላይ በምንመለከትበት ሰዓት በልሳን እንደተናገሩም ደግሞ ይነግረናል። በልሳን አንዳንድ ጊዜ ሰዎች አልፈዋል እና ይሄ አንድ ጊዜ በታሪክ ውስጥ የተፈጸመ ነገር ነው እንጂ ሁልጊዜ የሚሆን ነገር አይደለም ብለው የሚናገሩ አሉ። መናገር መብታቸው ቢሆንም የእግዚአብሔር ቃል ግን ይሄንን ነገር አይነግረንም። ምዕራፍ 2 ላይ ብቻ አይደለም፣ በተለያዩ ምዕራፎች ላይ ይሄንን ነገር ይናገራል። አይደለም መጽሐፍ ቅዱስ ውስጥ ብቻ ሳይሆን በተለያየ ዘመን፣ በተለያየ ቦታ፣ በተለያየ አገር ይሄ ነገር ደግሞ ይከናወን ነበር። መጽሐፍ ቅዱስ ስለ ልሳን ሲናገር በጣም መጠንቀቅ ያስፈልገናል። ልሳን በብዙ አይነት ሁኔታ ተተርጉመዋል። ልሳን እግዚአብሔር የሚሰጠን ሰዎች ሊሰሙትና ሊያውቁት የሚችሉትም ነገር ነው። በዚያን ጊዜ ምንድነው ያሉት? ከተለያየ ቦታ የመጡ ሰዎች ነበሩ። በዓሉን ለማክበር የአዝመራ በዓል ነበር የሚባለው። በሙሴ ዘመን የተጀመረ ነው ይሄ በዓለ 50 the day of pentecost ከግብዣ ጋራ ከአንድነት ጋራ ተያይዞ ያለ እግዚአብሔር ስለሰጣቸው ሰብል ጌታን የሚያመሰግኑበት ወቅት ነው። የደስታ ጊዜ ነው። ይሄንን ለማክበር ከተለያየ ቦታ መጥተው ነበር። ከሮሜ እዚህ በምዕራፍ 2 ላይ ተዘርዝሯል። ከዛ ሁሉ መጥተዋልና ምን አሉ? እኛ የምንናገረውን ቃል ነው የሚናገሩት አሉ። እንግዲህ 120ዎቹ ይቀጣጠሉ ነበር። የተለያየ አይነት ነገር ይናገሩ ነበር። ለነዛ ለእንግዶቹ በዓሉን ለመካፈል ለመጡ መልእክትንም ደግሞ ያገኙ ነበር። ቆሮንቶስ ላይ ስንመለከት የልዩ ልዩ አይነት ልሳኖች ብሎ ይናገራል። ምዕራፍ 12 ቁጥር 29 ላይ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለም፣ በመንፈስ ግን ምስጢር ይናገራል ይላል። ምዕራፍ 10 ቁጥር 2 እና 3 ላይ ልዩ ልዩ ልሳኖች ነው የሚለው። እና እንደዚህ አይነት ስጦታ ደግሞ ለብቻው የሚሰጣቸው ምኖች አሉ፣ ሰዎችም ደግሞ እንዳሉ ይናገራል። ሆኖም ግን የመንፈስ ቅዱስ ሥራ አንደኛው ለሰዎች ኃይልን በመስጠት በልሳን መናገር የተለያዩ ድንቅና ተአምራቶችን ማድረግ ነው። ይሄ ሁሉ ግን የሚሆነው እንደ እግዚአብሔር ቃል መሆን አለበት። የእግዚአብሔርን ቃል መሰረት ማድረግ አለብን። የመንፈስ ቅዱስ ሥራ በአዲስ ኪዳን ብቻ አይደለም። በዘጸአት ላይ ያነበብን ነበር። በዚህ ወር ውስጥ በተለያዩ ሰዎች ላይ መንፈስ ቅዱስ ይወርድ ነበር። የመንፈስ ቅዱስ ሥራ እነ ባስልኤልን በመንመለከትበት ሰዓት ጥበብን ዕውቀትን የሰጣቸው፣ ኤልያብን በመንመለከትበት ሰዓት እና ታቦቱን እንዲሰሩ ለታቦቱ የሚያስፈልገው ነገር ለማድረግ እና ማስተዋልን ዕውቀትን የእግዚአብሔር መንፈስ ሞላሁበት ይያለ የእግዚአብሔር ቃል ይሄን ነገር ይነግረናል። ሰባዎቹ ሽማግሌዎች፣ ምክንያቱም በዛ ጊዜ ሰባ የሚባለው የራሱ የሆነ ትርጉም ያለው ነገር ነው። ሰባ የሚሆኑ ሽማግሌዎች አሉ፣ ከሙሴ ጋር አብረው የሚሰሩ። አንድ ጊዜ ደግሞ ለነሱም ደግሞ ጸሎት ተደረገላቸው፣ ትንቢት ተናገሩ ይላል። ለአንድ ጊዜ ብቻ ነው ግን የተናገሩት፣ ለአንድ ጊዜ ብቻ ተናገሩ። ከዛ በኋላ ግን ተናግረው አያውቁም ይላል። ብዙዎቻችሁ የምታውቁት ፓስተር ሞገስ ታደሰ አሁን በአትላንታ ፓስተር እያደረገ ነው ያለው። ከዚህ ቀደም ሌላ ስቴት ነበረ የሚያገለግለው። ኢትዮጵያ በነበረበት ጊዜ ወደ ፊሊፒንስ ሄዶ ነበረ። እዛ አንድ ለአስር ቀን የሚሆን ኮርስ ለመውሰድ ነው የሄደው። በቤተ ክርስቲያን ውስጥ አብረው እዛ ሲጸልዩ እንደዛ እንትን ሲያደርጉ እሱ በልሳን ጮክ ብሎ ተናገረ እና አልቆ ፕሮግራሙ ሲወጡ ሰዎች ሊያናግሩት በፊሊፒኖ ቋንቋ ሊያናግሩት እንትን በሚሉበት ሰዓት እና እኔ አላውቅም አለ። እንዴ ቅድም እኮ የተናገርከው በጣም ፍሉዌንት የሆነ እንዲህ አይነት ነገር እኮ ነው አሉ። ይሄን ያደረገው ጌታ ነው አለ። እግዚአብሔር በተለያየ አይነት መንገድ እነዚህ ሰዎች አንድ ጊዜ ብቻ ነው ያንን ትንቢት የተናገሩ። ሰባዎቹም ይሆኑ አይሆኑም ግን በሰባዎቹ ላይ ነው መንፈስ ቅዱስ የወረደው። ግን ከዛ በኋላ ሌላ ነገር አላደረጉም ይላል። ሙሴን ስንመለከት ሙሴ በቆዳ ሁሉ ላይ ይታይ ነበር፣ የመንፈስ ቅዱስ ነገር ያብለጨልጭ ነበር። የሚታይ አይነት ነገር እንደነበረ መጽሐፍ ቅዱስ ይነግረናል። በሐዋርያትም ስንመለከት ሞገስን ሰጣቸው። በደመና ሙሴን ህዝቡን እንደጋረደ ከመንፈስ ቅዱስ ጋር አያይዞ የሚናገረውንም ነገር እናያለን። መንፈስ ቅዱስ በመናልፍባቸው በማንኛውም ሁኔታ ውስጥ ከኛ ጋር አብሮ የሚሆን ነው። ልሳንን ብቻ አናግሮን ወይም አንድ ስጦታ ብቻ ሰጥቶን ዞር የሚል አይደለም። አጽናኝ መንፈስ ነው። ወገኖቼ ይህ ዘመን ለቤተ ክርስቲያን ትልቅ መጽናናት የሚያስፈልግበት ዘመን ነው። ቤተ ክርስቲያን በዓለም አቀፍ ደረጃ ያለውን ነው የምናገረው። ብዙ መሰባበር፣ ብዙ ድካም አለ፣ ብዙ ሐዘን አለ። እናዝናለን። ዛሬ ብዙዎች ከእግዚአብሔር ቤት በተለያየ መንገድ የሉም። ቤተ ክርስቲያን ውስጥ እየተደረገ ያለው ነገር ብዙዎቹን በጣም አስደንግጧቸዋል። ከተመሳሳይ ጾታ ጋር ነበረ፣ አሁን ደግሞ ከእንስሳ ጋር ሆኗል። በጣም አስቸጋሪ የሆነ ነገር ነው። መጽናናት ቤተ ክርስቲያን ያስፈልጋታል። ይሄንን ማድረግ የሚችለው ማን ነው? የእግዚአብሔር መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ሙሴ ከመንፈስ ቅዱስ ጋር የተለየ ልምምድ ነበረው። እግዚአብሔርም መሰከረለት። እነዛ እነ አሮን እና ማርያም ኢትዮጵያዊቷን ለምን አገባ በሚል መነሻ እና የተለያየ ነገር አድርገውበት ነበር። እግዚአብሔር ከዛ በኋላ መሰከረለት። ምን አለ? በመካከላችሁ ነቢይ ቢኖር በራእይ ወይም በህልም ነው ምንም ያደርገው የሚያውቀው። ሙሴ ግን እንዲህ አይደለም አለ። አፍ ለአፍ ከእግዚአብሔር ጋር የሚናገር ነው፣ የእግዚአብሔርን መልክ ያየ ነው። ስለዚህ እናንተ በርሱ ላይ እንዲህ አይነት ነገር ስትናገሩ አትፈሩም ወይ? ምን ማለታችሁ ነው አለ። የመንፈስ ቅዱስ ነገር በተለያየ መንገድ ስርዓቶችን ሌላውንም ነገር ምሪትንም ሌላውንም ነገር ያደረጋቸው ነበር። ከዚህ የተነሳ የማይሆን አይነት ሁኔታ ውስጥም ደግሞ እነሱ ገቡ። ሁለተኛው የህብረት ውጤት በሚቀጥለው ሳምንት ላይ የምንመለከተው ይሆናል። ተነስተን እንጸልያለን።